የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በልብና በአንጎል የሚካሄዱ 7 ምርምሮች በአሜሪካ በኩል ያለውን ፕሮጀክት እንድመራ ተመረጥኩኝ። ከዛ ደግሞ በቼክ በኩልም እንደዚሁ እና የዶክተሬት ምርምር የሚያደርጉ በተለያየ የልብና አንጎል ምርምር ስራዎች የሚሰሩ ብዙ የምርምር ጽሁፎች ይወጡ አሉ። በተለይ በቼክ ተመራማሪዎች ብዙ ፓተንት አለ እና ይሄ ነገር እንደ ቁም ነገር ቆጥረውት ነው እንግዲህ ሽልማት ቺካጎ ውስጥ ተደረገ።
ዛሬ እለቱ እሁድም ቢሆን ሐኪሙን ይጠይቁ ፕሮግራምን ለማግኘት ማክሰኞን መጠበቅ ግዴታውንም።
ለዚህ ጥያቄ የቀላቀለ አባባል መነሻ የሰማችኋቸው የፕሮግራማችን ደንበኛ የቤተኛችን የነርቭና የአንጎል ልዩ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው።
የዛሬው ታዲያ ወዲህ ነው ነገሩ። በሙያቸው ላበረከቱት አስተዋጽኦ በቅርቡ ለአንድ የክብር ሽልማት በመብቃታቸው ነው ወደ መጽሔት ጋብዘን ያወጋናቸው።
እንደገባን ተማሪ ባንድራ ፊት ለፊት ይሰለፋል። ዋናው ዳይሬክተር ማለት ሆኖ ምክትል ዳይሬክተሩ ተባሮች መካከል ሆኖ የኢትዮጵያን ህዝብ መዝሙር በመዘመር እዚህ የሚለይ ባንድራው በመሰቀልበት ጊዜ አይናችን አብሮ ከባንድራው ጋር ከፍ እያለ እንከተላት ስለ ባንድራው የባንድራ ፍቅራችን መሆኑ ገነዘባለን።
የንጉሴ አክሊሉ መስኮት ከአዲስ አበባ ሲከፈት ከሚሰሙት ድምጾች ውስጥ አንዱ ነው።
እንግዳችን ወደሚያሰሙት ወደዚያ ዘመን የሚወስዳቸው ብዙዎች እንደሆኑ እንገምታለን። በስራቸው በሙያቸው እድሉን ባገኙ ጊዜ ሁሉ ሌሎችን መርዳት የህይወት ዘይቤያቸው ካደረጉ አንዲት እንግዳችን ጋር የምንጀምረው ወግም አንዱ ነው። ለምሽቱ
እሁድ ህዳር 23 2011 ዓ.ም ምረት ነው። ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ የተከበራችሁ የራዲዮ መጽሔት ታዳሚዎች።
ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት የሰው ሕይወት በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የፌዴራል መንግሥት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ትላንት ማስታወቁ ይታወሳል። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበለት ጥያቄ መሰረት መሆኑን ብሔራዊ የጸጥታ ምክር ቤቱ አስታውቋል። ይህ በእንዲህ እንዳለ በኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚስተዋሉ ግጭቶችን በማኅበረሰቡ ባህል ለመፍታት እንዲያስችል ከአባ ገዳዎች፣ ኡጋዞችና የእምነት አባቶች የተውጣጣ ቡድን ችግሮቹ ወዳሉበት አካባቢ ሊንቀሳቀስ ነው። በጉዳዩ ላይ ዛሬ በአዲስ አበባ ኢሊሊ ሆቴል መግለጫ የተሰጠ ሲሆን አባ ገዳዎች፣ ኡጋዞችና የእምነት አባቶቹ ከሚቀጥለው ሳምንት ጀምሮ ወደ አካባቢው እንደሚንቀሳቀሱ ታውቋል። ሙክታር ጀማል ዝርዝሩን ልኳል።
በሁለቱ ማህበረሰብ መካከል ድንበር ነዋሪዎች ላይ በተደጋጋሚ እየደረሰ ያለ የሰው ሞት መፈናቀልና ተያያዥ ጉዳዮችን ለመጨረሻ ጊዜ ፍጻሜ እንዲያገኝ የሁሉም የበኩሉን አስተዋጽኦ ማድረግ እንዳለበት ነው የኦሮሞ አባገዳዎች ሰብሳቢ አባገዳ በየነ ሰንበቶ የሚያነሱት።
መሃል ገብተን እዛው አድረን የሚበሉትን በልተን የሚተኙበትን ተኝተን ህዝቡን ለማሳመንና ህዝቡን አንድ ላይ ለማድረግ ነው ዋናችን። ስለዚህ ከመቀጠለው ቀን ጀምረን እዛው ካለበት ችግር ከተነሳበት ወርደን ህዝብን አሰባስበን የአገር ሽማግሌዎችን አሰባስበን አነጋግረን የችግሩ መንስኤውን ከውስጡ ቁስሉን መድኃኒት እንዲያገኝ ለማድረግ ነው እኛ መነሳሻችን።
የሶማሌ ጎሳ መሪዎች ሰብሳቢ የሆኑት ጋራድ ኩልሚየ ጋራድ ሙሐመድ በበኩላቸው ማህበረሰቡ ችግሮችን በመለየት እርስ በራሱ በመናበብ ለሰላሙ እንዲሰራ የበኩላችንን አስተዋጽኦ ልናደርግም ነው የተነሳ ነው ብለዋል። ስለ ሰላምና እርቅ ሽምግልና ከማውራት በፊት ግን ትንኮሳዎችና ግጭቶች መቆም ስላለባቸው ሁሉም ይህንን ተገንዝቦ ስለ ሰላም ለንሰራ የጀመርነውን ስራ እንዲደግፈንም ሲሉ ነው ለሁለቱም ክልል ማህበረሰብ ጥሪ ያቀረቡት። የሶማሌ ጎሳዎች መሪ ሰብሳቢ ጋራድ ኩልሚየ ጋራድ መሐመድ
በጎሳ መሪዎችና በአባገራዎች ተገናኝተን ህዝባችን ሰላም እንዲኖር ጥሪ ያቀርበናል። አሁንም ጥሪ ያቀርባለሁ ደግሜ ጥይት እንዲቆም ግድያ እንዲቆም መንገዶች እንዲከፈቱ ሰላማዊ ኑሮ እንዲጀምር የሶማሌና የኦሮሞ ወጣቶች ቀሮች አንድ ላይ ሆነው ሰላም እንዲሰሩ እናረጋለን።
ይሄንን የሰላም ጥሪና የርቅ ስነ ስርዓትን በተመለከተ ለረጅም ጊዜ ግጭት ሲካሄድበት የነበሩ አካባቢዎችን በመለየት ሁለቱም ክልሎች ላይ ማህበረሰቡን በስፋት ለማወያየትም ከሁለቱም በኩል ሰዎች ተመርጠው ኮሚቴ መቋቋሙንም የገለጹት ቀሲስ በላይ መኮንን ምናልባት በኮሚቴ ውስጥ ያልተካተቱ ነገር ግን ለዚህ ሰላም ሂደት በተገፍ የሚፈልጉ አካላትም ካሉ ለማካተት ዝግጁ መሆናቸውንም ጠቅሰዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው አመሰግናለሁ። በአማራ ክልል ርዕሰ መስተዳድር ገዱ አንዳርጋቸው የተመረው ልዑክ በዩናይትድ ስቴትስ የሚያደርገን ጉብኝት በመጀመር ዛሬ ጠዋት ዋሽንግተን ዲሲ ገብቷል። በርዕሰ መስተዳድሩ የሚመረው ልዑክ ሲገባ ብዛት ባላቸው ኢትዮጵያውያን አቀባበል ተደርጎለታል። የጉዞው ዓላማ ኢትዮጵያውያንና ትውልደ ኢትዮጵያውያን በአማራ ልማት ላይ የራሳቸውን አስተዋጽኦ እንዲያበረክቱ ለማድረግ ነው ተብሏል። ልዑኩ በሰሜን አሜሪካ በሚኖረው ቆይታ በተለያዩ ግዛቶች የአማራ ልማት ይመለከተናል ከሚሉ ኢትዮጵያውያን ጋር ይመክራል ተብሎም ይጠበቃል። እንከታተላለን። የእስራኤል ፖሊስ በጠቅላይ ሚኒስትር ቤንያሚን ኔታንያሁና በባለቤታቸው ሳራ ላይ በጉቦ መቀበልና ሌሎች ወንጀሎች እንዲከሰሱ ሐሳብ አቅርቧል። ሆኖም ጠቅላይ ሚኒስትሩ የቀረበባቸው ክስ ሐሰት መሆኑን እየገለጹ ናቸው። የሀገሪቱ አቃቤ ሕግ ይፋ የሆነውን ሪፖርት ተከትሎ ክስ ለመመስረት የሚያስችል ውሳኔ ያሳልፋል ተብሎ ይጠበቃል። ሁለቱ በዓለም ከፍተኛ ኢኮኖሚ ከበርቴ ሀገሮች ዩናይትድ ስቴትስና ቻይና በመካከላቸው ያለውን የንግድ ጦርነት በአነስተኛ ደረጃም ቢሆን የሚቀርፍ ስምምነት ለማድረግ ተስማምተዋል። የጂ20 መሪዎች ጉባኤን ተከትሎ ነው ስምምነቱ በፕሬዝደንት ዶናልድ ትራምፕና በቻይና አቻቸው ሺ ጂንፒንግ መካከል የተደረሰው። ለሰዓቱ ያለን ዜና ይኸው ነው።
ለማስታወስ ዕለተ እሁድ ህዳር 23 2011 ዓመተ ምህረት
አሁን የራዲዮ መስኬት ነው ሰዓቱ።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነው። በሳምንቷ ምርጥ ግጥም አህዱ እንላለን።
ትዝታ ላዚሞ ይሁን ይሄን
ያስብላል እዚህ
ትዝታ ባቡር ይዞኝ ሄዶ ከሎንዶን አውጥቶ ከጭስ ከጭጋጉ ከትቢያው ለይቶ ጥላቱን ደባልቆ ከከሰል አቧራ ከንፋሎት አመልማል ጉሙን እያደራ አገሩን አልብሶት ጽድቅና ኩነኔ ይዤ ከተፍ ይላል ኃይለኛው ሸማኔ። ግሩም ድንቅ እጾብናት ታምርናት ህይወት ከከሰል ጢስ ማምለጥ በከሰል ጉልበት
በፍርጎው ነበረ ለአስር ሰው ወንበር ሙቀት እንዳይባክን መልስ ያረኩትን የፍርጎውን በር ታጣና የሚከፍተው አንድ እንኳን ደፋር ስፍራ ያለ ጥብቶ ሰው ተደረደረ ከውጪው ከብርዱ መግባት ያፈረ ከተዘጋው ፍርጎ ጥቁር ካለበት ከሰለም ጥቁር ነው የእንግሊዝ ህይወት የብልጽግና መደብ መሰረት
በዋሽንቱ አፋጭ ዘፈነ ባቡር ከሩቅ ይታይ ጀመር የድርቆሽ ክምር ነፍሴም ዘላ ገባች ካገሬ መንደር በአረንጓዴው ሜዳ በእንግሊዝ ገጠር በቅጽበት ሆንኩና የዝግር መንገደኛ ጤና ይስጥልኝ ቤቶች ጥቁር እንግዳቸው መስለቂያቸው ነኛ ግባ ቤት ለእንግዳ አለኝ ባለቤቱ ሙቅ ውሃ ቀረበች በቆሬ ሚስቲቱ ደስ ደስ እያላት ተንበረካ ፊቴ እግሬን አጠበችው አትግደርደሩቴ
ላንቃይም ባረከው ያን የጎጃም ጠላ ገብታ ቀረበ የሆዴ ቋት መላ አቴን ቆረጠምኩት የጎንደሬ ተልባ በርጎ የታጀበ የዶሮ ወጥ ገባ ስጠግብ አዛጋው እንቅልፍ የመጣና አስተኝኝ ደርበው ቡልኮ ላይ ባና
በር ሲከፈት ሰማሁ ነቃሁኝ ሲዘጋ በርዶ ልንዴቴ መንፈሴን ደረጋ ገላመጥኩት ባይኔ ጀግናውን ወጣት የገባውን ደፍሮ ከተኛሁበት ሸሚዙን አይቼስ ከነክራባቱ ፈገግ አለው ፊቴን አሳቀኝ ጥዳቱ ትዝታ የሳምንቷ ምርጥ ግጥም የውቁ ብዕረኛ ገጣሚ ደራሲና ጸሐፊ ተውኔት መንግስቱ ለማን ትዝታን በማስቀደም የዛሬ እሁድ ህዳር 3/2011 አዝናኛችሁን የራዲዮ መጽሔት እነሆኝ ጀምረናል።
የመንግስቱ ለማ ትዝታ ታዲያ ማርቲን ኦርዊን በተባለ የስነ ጽሑፍ ሰው ሎንኪንግ በሚል ርዕስ ወደ እንግሊዝኛም ተመልሳ የሌሎች ብዙዎችን አድናቆትም ለማትረፍ የበቃች ግጥም ናት። በነገራችን ላይ አዲሱ ወደ አንተ ነህ። የመንግስቱ ለማን ተማሪዎቻቸው ወይም የመንፈስ ልጆቻቸው እንደሚሏቸው ያብ የመንግስቱን ታሪክ ለናቀርብ ቃል ገብተናል።
እርግጥ እንዲያውም ከቀድሞ ተማሪዎቻቸውና ከስነ ጽሑፍ ሐፊያን አንድ ሁለቱን ጋብዘን በቀጣይ ፕሮግራማችን ልናዋይ እቅድ ይዘናል።
አድማጮች ያታዲያ ቀጣይ የራዲዮ መጽሔት ቀጠሮ ነው። አሁን የሳምንቱ አንቀዳሚ ዜማ ነው። ዝግጅቱ ሁለተኛም ሆኖ አይደል?
አዎ ክሌቱ
እንበል።
አዲስ ሙዚቃ እንግዲህ ነው ያሉላ ስለ ሙዚቃ ማላቀው ነገር የለም።
እሺ
እንግዲህ ነው ቻርል ለነገሩ ግን በመጠኑ አቃለሁ። ይሄ ግን አዲስ የሙዚቃ ድምጽ ይመስለኛል።
አዲሱ ያለ ጥርጥር አዲስ የሙዚቃ ድምጽ ነው። መግቢያችን ላይ ያዝነው መንደርድሪያ ለወጥ አድርገናል። ቀጠሯችን በመቀየሩ አዲስ ብቻ አይደለም ለኢትዮጵያ ምናልባትም ኤሌክትሮኒክ የሚባል የሙዚቃ ስልት የመጀመሪያው ነው።
ምን ደረሱ
የዚህ ዜማ ርዕስ ነጸብራቅ ነው። የስልቱም የአልበሙ መጠሪያ ነው።
ሙዚቀኛና ድምጻዊ ደግሞ ስሙም አዲስ ይመስለኛል። እንግና አዲስ ነው አይደል?
አዲስ ነው። እስኪ ጥራው።
ሮፍናን።
ኡ እንደዚህ
ነው። ታዋቂ ውስጥ እንመጣታል ቻለም እንዳይሉ። ሮፍናን ግን ስም ነው እንዴ?
እሱም ብንጠየቀው ይሻላል
ማለት ነው። በእንግሊዝኛ ነው? አማርኛ ነው? በግዕዝ ነው?
አዲሱ ይሁን ለጥያቄው አካል ነው። እኔ የምመልሰው ለመልስ
እሺ።
በኢትዮጵያ የሙዚቃ አውድ እንብዛም የማይታወቀውን ቀደም ብለን የጠቆምነውን የኤሌክትሮኒክ የሙዚቃ ስልት ከድሜ ጠገቡ ባህላዊ ስልቶች ጋር አዋህዶ በግሩም አጫዋት ቀምሮ ብቅ ያለው ወጣት ራሱንም ሙዚቃውንም በወጉ ያስተዋውቀናል። ዛሬ ለምሳሌ
ወድጃለሁ ስልቱን ወጋችን ታሪያ እንግዲህ የነገ ነው አይደል?
ልክ ነው።
አሁን ግን
ጸልዩ።
አሁን ፕሮግራማችን ደንበኛ ወተኛችን የነርቭና የአንጎል ልዩ ሐኪሙ ፕሮፌሰር ዮናስ እንዳለ ገዳ በሙያቸው ላብረከቱት አስተዋጽኦ በቅርቡ ለአንድ የክብር ሽልማት በቅተዋል።
ለመሆኑ በምንና በማን ተሸለሙ?
እሺ እግዚአብሔር ይመስገን። ሽልማቱ የተዘጋጀው በቼክ መንግስት ነው። መስከረም 2018 በፈረንጆች የቼክ መንግስት 100ኛ አመቱን ያከብር ነበር። ይሄ የአከባበር በዓላቸው የተካሄደው ቺካጎ ውስጥ ነው። ምክንያቱም የቼኮስሎቫኪያ ወይም የቼክ ሪፐብሊክ መስራች የሆኑት ፕሮፌሰር ማሳሪክ የሚባሉት ቼኮስሎቫኪያን የመሰረቱት በፈረንጆቹ አቆጣጠር በ1918 ነበር። እሳቸው ደግሞ በዩኒቨርሲቲ ኦፍ ቺካጎ ነው ባማ ሌሎች የታወቁ ሰዎች ያስተምሩበት የነበረበት ቦታ እሳቸው በ1918 ፕሮፌሰር ነበሩት በሶሻል ሳይንስ ፕሮፌሰር የነበሩት። ከዛ ከቺካጎ ተመልሰው ሄደው ቼኮስሎቫኪያን መስርተው መሪ ነበሩ እና ፕሮፌሰር ማሳሪክ የታወቁ ናቸው። አሁን ከመቶ አመት በኋላ የቼክ መንግስት በቼኮስሎቫኪያና በአሜሪካ መካከል በሳይንስና ምርምር አሜሪካንና ቼክን አገናኙና ያቀራረቡ 5 ድርጅቶችና ሰዎች ይሸልማሉ በተባለው መሰረት እኔ እንኳን በእውነት አልጠበቅኩም ነበር። እዚህ በህክምና ምርምር ስራ በቼክና የአውሮፓ ማህበር የሚደግፈው ፕሮጀክት ከሜዮ ክሊኒክ ጋራ ትልቅ ፕሮጀክት አለ። እስከ 10 ሚሊዮን ዶላር የሚደርስ በዚህ ፕሮጀክት ውስጥ በፈረንጆች አቆጣጠር ከ2011 ማለትም በእኛ ከ2003 ጀምሮ ሳተፍ ነበር እና በተለይ ደግሞ በፈረንጆቹ ከ2015 በኋላ በልብና በአንጎል የሚካሄዱ 7 ፕሮጀክቶች ምርምሮች በአሜሪካ በኩል በሜዮ ክሊኒክ በኩል ያለውን ፕሮጀክት እንድመራ ተመረጥኩኝ። ከዛ ደግሞ በቼክ በኩልም እንደዚሁ እና የዶክተሬት ምርምር የሚያደርጉ በተለያየ የልብና የአንጎል ምርምር ስራዎች የሚሰሩ ብዙ ሰዎች አሉ። ቼክ ሪፐብሊክ በተለይ ብርኖ የሚባለው ቦታ በእኛ ስራ ብዙ የምርምር ጽሁፎች ይወጡ አሉ። በተለይ በቼክ ተመራማሪዎች በመቶዎች የሚቆጠሩ ይወጡ አሉ። ብዙ ፓተንት አለ እና ይሄ ነገር እንደ ቁም ነገር ቆጥረውት ነው እንግዲህ ሽልማት ቺካጎ ውስጥ ተደረገ እና ከባለቤቴና ልጆቼ ጋር እናንተ ጋብዘን የቼክ አምባሳደር በአሜሪካ ነበሩ። እንደገና ደግሞ በቼክ ሪፐብሊክ የአሜሪካ አምባሳደር ስቲቨን ኪንግ ነበሩ። ሽልማቱን የሰጡት ደግሞ የቼክ ሪፐብሊክ ምክትል ጠቅላይ ሚኒስትር ነበሩ።
ፕሮፌሰር ዮናስ ቀደም ብለው በ1918 ሲሉ የቼክን መወለድ የገለጹት ከአንደኛው የዓለም ጦርነት ማብቂያ ማግስት ኦስትሪያና ሃንጋሪን ያቀፈው ግዛት ወይም አስተዳደር ከወደቀ በኋላ የተፈጠረው ቼክ ቼኮስሎቫኪያ የሚለውን ቅርጽ ይዛ የተፈጠረችው የገለጹ ያሉት። ለመሆኑ ከእርሶ ጋር እንደማን ተሸለሙ? ለየት ያለ አጋጣሚም እንደነበር ተረድቻለሁ። እስኪ ደግሞ ይሄንን ባጭሩ ይግለጹልን።
ጣሊያን አገር ሙሶሎኒ ያባረራቸው ሳይንቲስት ነበሩ ኤንሪኮ ፌርሚ የሚባሉ። እሳቸው አይሁድ ናቸው ተብሎ ተባረው ከጣሊያን ቺካጎ መጥተው ምርምር ያደርጉ የነበረና የአሜሪካ የአቶሚክ ቦምብ ጥናት ኮሚቴ አባል የነበሩት በሳቸው ስም የተሰየመ ፌርሚ ላቦራቶሪ የሚባል የዛ ዲሬክተርም ነበሩ። በአጋጣሚ እሳቸው ከኔ አጠገብ ነበሩ። የዩኒቨርሲቲ ኦፍ ቺካጎ ፕሮፌሰር ማሳሪክ ይሰሩበት የነበረው ዋናው ተሸላሚ ድርጅት ነበሩ። የሚገርመው ደግሞ ዩኒቨርሲቲ ኦፍ ቺካጎን ወክለው ሽልማት የተቀበሉት በሚገርም አጋጣሚ ኢትዮጵያዊ ናቸው። ፕሮፌሰር ዳንኤል አበበ ይባላሉ።
ሁለት ኢትዮጵያውያን ነበራቸው በዚህ ክብር ሽልማት ላይ።
አዎ፣ እና እሳቸው ተወልደው ያደጉት በእርግጥ እዚሁ አሜሪካ ነው። እንደሚገባኝ ከሆነ ኦባማ ከዩኒቨርሲቲ ኦፍ ቺካጎ ትተው ወደ ፖለቲካ ሲገቡ እሳቸው የነበሩበትን ዲፓርትመንት ተክተው ገብተዋል መሰለኝ ፕሮፌሰር ዳንኤል አበበ። እና በአጋጣሚ ከ5ቱ 2 ኢትዮጵያውያን ነበርን እና ትልቅ በዓል ነበረ። በእውነት ሽልማት ለማግኘት ብዬ በእውነት ምንም አሳቢ ውስጥ አልነበረም። ራሱ መልእክትም ሲመጣው መጀመሪያ እንዲያውም ለቼክ ሰዎች ለምሄ ነገር እስቲ አጣሩ፣ ምናልባት እኔ እኮ ብዙ 8 ዓመት ነው የተባበርኩት እና የቼክ ሰዎችም ውለታ ልብ ይላሉ የሚል ግምትን ያደረብኝ ደርስጥልኝ ይህንንትን በማለት
ፕሮፌሰር ዮናስ በዝግጅታችን የአንጎል ሕክምናና ጤናን የሚመለከቱ ጉዳዮች በተከታታይ በሚቀርቡ ፕሮግራሞቻችን ለአድማጮች ሙያዊ ትንታኔ ትምህርት ከመስጠት ባሻገር ድንበር ተሻግረው በአውሮፓ ጥናትና ምርምር የሚያደርጉት የቼክ ተወላጅነት ያላቸው ተማሪዎች ያበረከቱት አስተዋጽኦ ለዚህ እውቅና መብቃቱ ለሌሎችም ለተማሪዎችም በመሳሌነቱ እንዲታይ ጭምር ነው። ቀደም ብለን አድማጮች ገልጸናል የተለመደው ማክሰኞ ላይ ቀደም ብዬ ያነሳሁትን የአድማጮች ጥያቄ ዘንስል መጣ ማግኘት ነበር። ዛሬ በእሁድ ምሽት አግኝተናል። ይልቁንም ደግሞ ምሳሌ የሚሆን ስራውን ይዘን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። ላሁን
እግዚአብሔር ይስጥልኝ አሉላ። እኔም ጊዜም የእናንተ ሬዲዮ ከታተላለሁ። በቅርቡም ደግሞ ትዝታ ኢትዮጵያ ሄደው ስላለፉትን ተከታትያለሁ። አንተንና ደግሞ አዲሱን ከአዲስ አበባ ድምጻችን እንደምሰማ ተስፋ አደርጋለሁ።
አመሰግናለሁ። ተስፋ እናደርጋለን እኛም። እግዚአብሔር ይስጥልን ፕሮፌሰር ዮናስ።
እሺ ደህና ነው።
የፕሮፌሰር ዮናስ እንዳለ ገዳ መምጣት ሌላ ነገር አስተዋወሰኝ። ከዚህ ቀደም በሐኪሙን ይጠይቁ ነካክተናል። አንተና ግንጅ የቀልድ ለዛ ሰጣችሁ ስታስተዋውቁ አድማጮች አስተዋውሰው ጠይቀውኛል። ይከታተሉኛል የሚለው ካምሮ ህመም ጋር የተያዘ ሐሳብ መሰንበቻውን ሁለት ታሪኮች ዛጫው ታይ ነበር።
በጣም ሁለት ሰዎች በአካል አግኝቻለሁ አነጋግራለሁ። ስራዬ ብለው ፕሮግራም ላይ ለመቅረብ ነው የሚጠይቁኝ። ምንድነው ችግራችሁ ስላቸው ይከተሉኛል እየደወሉ ከራስ ማለት ያዋክቡኛል። አንደኛው ሰው ደግሞ መስሪያ ቤቴ አለቆች ጋር እየደወሉ ከአሜሪካ እናስወጣሃለን ይሉኛል። የአሜሪካ ዜግነት ያላቸው ናቸው እንደሚሉኝ
ያስወጣ ምንም ነገር የለም ብለን በመናስብበት ማለት ነው።
ደሞም ዝም ብሎ ከቤት ተነስቶ ወደ ኢትዮጵያ ሚሰድ ህግ አሜሪካ ውስጥ የለም። ወረቀት ደርሶ ፍርድ ቤትም ካስፈለገ ተሟክተ ነው። ህጋዊ ነዋሪ ያልሆኑትን ከቤት የሚወስዱበት ጊዜ ኖራል። እንዲህ የሚሉኝ ግን የአሜሪካ ዜግነት አለኝ የሚሉ ልጆቻቸውን አስተምሮ እዚህ ሀገር ኮሌጅ አበቁና ይሄ ሊሆን አይችልም ማንንም አይነካውትም ይሄ ደርሶበት ወደ ኤርፖርት ሲወሰዱ ይደውሉልኝ ብያለሁ እንደማይሆን አቃለሁ። እና ይሄ ምን ተብሎ እንደሚነገር ሐኪሙም እንዴት እንደሚረዳቸው እንዴት እንደሚድንም በእውነቱ ነው ያላቅም። አሳዛኝ ነው
በጣም ያሳዝናል።
እኔ እናንተም አንድ ሰው አግኝተናል ኮዚብ ይሮማ
ከዚህ ቀደም የመጡ አንድ ሌላ ሰውም ገጥሞናል።
ብዙ አሉ።
ቀደም ባለው ፕሮግራማችን ላይ በተከታታይ ያቀርበናል። ነገር ግን ሰዎችም በርግጥ የሚቸገሩበት የሚያበቃም አይደለም። የታመሙት ብቻ ሳይሆኑ ታቅራቢያቸው አሉ። ቤተሰቦችም እንዴት እንደሚረዱ አያውቁም። አዲሱ ፕሮፌሰር ዮናስን ወይም የአዲስ አበባውን ሌላውን ቤተኛችንን ፕሮፌሰር መስፍን አራያን የመሰሉ ባለሙያዎች ጋብዘን የስነ ምግባር ጥያቄዎች አሉ። የጋዜጠኝነትም የሕክምናውም ስነ ምግባር የግለሰቦችን የግል ገመና የሚይዙበት አያያዝን የሚጠይቃል። ለአደባባይ ለህዝብ በሚበቃበት ጉዳይ ላይ ሰዎች የመወሰን አቅም አላቸው ወይ? መጥተው እንዴት ድምጻቸውን ያሰማሉ? ያን ጉዳይ ከጨረስን ሰዎቹ ባሉበት ባለ ታሪኮቹ በሚናገሩበት የሚቀርበው ፕሮግራም በሐሳብ ከሚቀርበው ጥልቀትም ልዩነትም አለውና እሱን ለመመልከት እንግዲህ በሐሳብ ቀጠሮ ልንይዝ ነው። ነገር ግን የቤት ስራ አለንኛም።
አዎ ግን እኔ አሁንም ማስበው ይድናሉ እነዚህ ሰዎች በባለሙያ ምክር
በደንብ ይታከማል። የኔን መጠነኛ ከህክምና ጋር የተያዙ አጋጣሚዎች ልቁንም ደግሞ ከአምሮ ህክምና በተማሪነት በሰራሁበት ጊዜ ያየሁት ይድናሉ እነዚህ ሰዎች ልዩነቱ ተመልሰው ያን ስሜት ከማያሳዩ ሰዎች ጋር አንድ አይሆኑም። ፕሮፌሰር መስፍን ሲመጡ ምናልባት ይሄን ነገር በስፋት እናየዋለን። ልዩነቱ ምንድነው? የለት ተለት ኑሯቸው እንዳይስተጓጎል ህክምና ይረዳል። በሰዓቱና በጊዜው ከተረዳ እንደ ሌሎች ስር የሰደዱ ህመሞች ሁሉ ከመጠን ካላለፈና ከህክምና ካላመለጠ ሰዎች ጤናማ ህይወት እንዲመሩ ያስጋትም ቢኖራቸው ጧት ማታ እንዳያስጨንቃቸው ማድረግ ይቻላል። ያ የተሞከረ ነው።
ይሄ በጣም ጥሩ ነው። እንደውም ከተሳካልኝ ከሁለቱ አንዱ ሰዎች የማቃቸው አንደኛው ፈቃደኛ ሆናሉ ብዬ ነው አሳምኜ ላመጣ ይችላልሁ። ፕሮፌሰር ሲመጡና እነዚህ ሰዎች ማሳከም ትልቅ ነገር ብዬ ነው የምቆጥረው።
ምሳሌውንም አስበው በቀጥታ መጣው አንተን የሚያውቁ ሰው ድል ስላላቸው የጠየቁ ነው። መጠየቅ የማይችሉ በየቤቱ ብዙዎች አሉ። ለነሱ ሁሉ ነው የሚረዳውና በርግጥ የቤት ስራችንን ከጨረስን በኋላ እነኚህ ሰዎች የሚረዱበትም አድማጮችም የሚማሩበትን እድል እንፈጥራለን።
በጣም ግሩም።
Yeah.
ጫወታ አዲስ መሆኑን ምንም የሚያጠራጥር አይደለም።
አረ በጣም ጥሩ ለካንቲን ይዘፈናል።
ፍቅርና ቁጣ ይችላል አዲሱ እንደው እንግዳችን ሮፍናን በሚመጣበት በሰፊው እንወያያለን። ይሄ ኤሌክትሮኒክ የሙዚቃ ስልት እንግዳ መሆኑ ብቻ ሳይሆን ኢትዮጵያዊ ከሆኑ ወጥ ስራዎች ጋር ያዋሃደበት መንገድ ነው። ይልቁንም በርካታ ሙዚቀኞችን አናግሬ ያለው ወጣትም የቀደሙትንም የሙዚቃ ስራ የተጠበቡ ሰዎችን ጉራግኛ አለ አዲሱ ወላይትኛ አለ ኦሮምኛ አለ
በዚህ ስልታ ያ
በዚህ ስልት እንዴት አድርጎ እንዳቀነባበራቸው መሰረቱ ለዚህ የፈቀደለት ይመስላል። በቅርቡ ለሽልማትም በቅቷል።
ይሄ ለራዲዮ መጽሔት ብቁ የሆነ እንግዳ ነው።
ብቁ ያለ አዲስና የተመረጡ ምንጋብዝበት መድረክ ይጎበኘናል።
መልካም እንግዲህ እንግዳችን ሲቀርብ አድማጭ ፍርዱን ይሰጣል። አሁን አስተያየት ሰጠንበትን ጉዳይ ወደ ቀጣዩ መሰናዶ እንለፍ።
መልካም
እንግዳችን ማንነታቸውን ወይም ማንነቷን ነው ፍንጭ ልስጥ ትገምታለህ?
እሺ
የቲ እሳቱ የትና እሳ ስምን መላክ ያወጣዋል ይባላል። የቲ እሳት ነው ጎበዝ ነው ለማለት ነው። በምትሰራው ስራ ከሰዎች ጋር ያላታል
ተስማማን እንደሆነ እንጠይቃታለን።
እሳት አይደለም አትልምንች እውነት ነው። ከበተራጋሚ አይቻለው ስቱዲዮ መጣብርና የተናታል እንዳየው ጎበዝ ነች። ራስዋን መግለጥ በጣም ጎበዝ ነች። ደሞም ብዙ ሰው ያከብራታል ይወዳታል። በስራዋ ምስጉን ነች። ለብዙ ኢትዮጵያውያት ምሳሌ የምትሆን ጎበዝ ሰው ነች።
ታታሪነቷ ቀደም ሲል ራሷ ከገጠማት ፈተናዎች ጋር መያያዛቸውን አንተ አንድ መድረክ ተመልክተህ በውይይታችን ወቅት ያነሳኸው አለ። ታዲያ ይሄ የዛሬው ውይይታችን አዲሱ ከኤቲ ጋር እናደርገው በመጫ አንቺ በሉኝ ስላለች ነው አንቺ ብለህ ይከተልከው እኔም ልከተልህ ነው። እንጀምረዋለን እንጂ አንጨርሰውም ሰፊ ውይይታችን። ይልቁንም ደግሞ ምስል ጭምር የሚተላለፈው ዝግጅታችን የቀጣይ ሳምንት ነው።
እንደለመድከው እኔ አንቺ ስል አንቱ ትላለህ ብዬ ፈርቼ ነበረ። በሱ በጣም እንጣላ ነበር። አሁን ተስማምተኛል። እኔ ደግሞ እንዳየሃትም መፍቀዷ ብቻ አይደለም አንቺ የምትላት አይነት ሰው ነች። ጥሩ ነውና እንዳልከው ውይይታችን ላይ አሉላ አንድ የማይደፈር ሐሳብ አንስቼ ነበረ። ራሷ መንገድ ስለከፈተችልኝ ነው። ሁለት ልጆች አሉኝ በተዳር አይደለሁም ብቻዬን ማሳደግና ስትለይ ታሪክ ውስጥ ገባሁና በጣም የሚያስደምም ታሪክ ነው የነገረች። በሚቀጥለው ታወጋናለች። ይሄኛው ግን ድንገት ጊዜ አጥሮባት ስቱዲዮ ቶሎ አልተገናኘንም። ባለችን ጊዜ ግን የነገረች
የማስተዋወቂያ
እንደመንደርደሪያ ፕሮግራም አድርገን እንወስደውና እንዲህ ያደነቋት ሰው ምን አይነት ሰው ነች የሚለውን ደግሞ ራሷ በሚቀጥለው ታወጋናለች። ይሄ መንደርደሪያ ነው።
መንደርደሪያ የትውውቅ የቅምሻ ምንለው አይነት ነው። ወደዚያ እንግባ።
የትናየት ሙሉ ስማ ባጭሩ የቲ ሳቶ እንኳን ደህና መጣሽ።
እንኳን ደህና ቆያችሁ። አዲስ
ደግሞ ባህር ልብስ ነው የመጣሽው?
አዎ።
ተበንገር ላይ አሉላ ባለፈው የማሪቱ ለክስ ሲዲ ሲመረቅ እዛ ቀርባ የሀገር ልብስ መልበስ አስተማረች ማሪቱ ነች ብለሽ ነው። ከዛ ጊዜ ጀምራ በኢትዮጵያ ጉዳይ ላይ የሀገር ልብስ ነው መልበሽ።
በብዙ መድረኮች ላይ ተታወቃለች። እንግዳችን በስራዋ የቤት ሽያጭና ግዥን የሚመለከት ዋና ስራዋን እንዲሁም በማህበረሰብ ውስጥ ምህርታዊ አገልግሎቶችን ስትሰጥ ተልኮ ያለው የምትለው አይነት ሰው ናት። ትውውቅ ነውና የመጀመሪያው ምጥን ዝግጅታችን እስኪ ራስሽን ለአድማጮች አስተዋቂ ከኛ መንደርደሪያ መጠቂ
እያየ ይተዋወቁሽ።
እሺ፣ ህጋዊ ስሜ የትናየት እሳቱ ይባላል። ላለፉት ረጅም ዘመናት እዚህ በቆየሁበት በተለያዩ ቢዝነሶች ውስጥ በመቆየቴ ምክንያት ቀለል እንዲል ለተጠቃሚው የቲ እሳቱ በመባል ነው የምታወቀው። አሁን ያለሁበት የሥራ ዘርፍ በሪል ስቴት ኢንዱስትሪ ውስጥ አለፉት 19 አመት እንደገና ደግሞ ከዛው ቀጠል አድርጌ ሁሉም ኢንቨስትመንት ስለሆነ በፋይናንሻል ሰርቪስ ውስጥ እንገኛለሁ። እዛ ፋይናንሻል ሰርቪስ ውስጥ ሰዎች የጡረታ ገንዘባቸውን እንዴት እንደሚያጠራቅሙ፣ ለልጆቻቸው ትምህርት ቤት፣ ለኮሌጅ እንዴት እንደሚያጠራቅሙ እና ደግሞ በአለማችን ላይ ያሉ ታዋቂ በባለጸግነት የታወቁ ሰዎች ገንዘባቸውን በኮምፓውንድ ኢንትረስት እንዴት አድርገው እንዳሳደጉ ለኮሚኒቲው ወይም ደግሞ ለማንኛውም ተጠቃሚ እጥፍ ወለድ በማምጣት እሱን ተማር ነው የምፈልገው። ምክንያቱም ዋረን በፌት ሌላ ቪዲዮ አለው $40 5 ሚሊዮን ብር ያደረሰበትና ያ ይሄ እጥፍ ድርብ የወለድ ጉዳይ ስለሆነ ልምድ እንድናረክ ስለምፈልግ በዛ ሙያ ላይ ተሰማራው ሴት ነኝ።
አሜሪካዊውን ቢሊዮነር ነው የተከሰችው ዋረን በፌት ግን የትያል ነው ያስተዋወቅልሻለ ነው የመረጥሽበት መንገድም ስለሆነ በገንዘብና የብልጽግና ጉዳዮች ብቻ ሳይሆን ህይወትን ለማሻሻል በሚረዱ ሐሳቦች ላይ ደንበኞችን የማድነቅ ፕሮግራም ብለሽ ስታቀርቢ ተመልክቻለሁ። እንደው የሩጫ አይነት የሚመስል የትውቅ ፕሮግራም ነውና ምንድነው እንደ አላማ ያያሽው? ቀድም ካልሻቸው ስራዎች ወጣት ያለሽ
ነው? እንደ አላማ ያስኩት እንግዲህ ከመጣን ባለፉት 40 እና 50 አመትም ቢሆን ኢትዮጵያኖች ወደዚህ ሀገር ላይ ብዙ ጊዜ አንድ ላይ ስለምንሰባሰብ ወጣ ብለን ከዚህ ሀገር ፍርአትና አካሄድ ባህል ጋራ ባለመቆራኘታችን ብዙ የተጎዳንበትና የጎደሉ ነገሮች አሉ። እነዛን ነገሮች እኔ በህይወቴ ልጆችን ሳሳድግ ሌሎችን ደግሞ ማገዝ በመፈልግበት ጊዜ ያደረኳቸውን ለሌሎች የሰጠሁትን ምክር ሌሎቹ የት ነው ያሉት ዛሬ በእኔ ምክር ውስጥ ያለፉት የሚለውን ነገር ሳይ በጠባብ ቦታ ላይ የተወሰኑ ሰዎችን ከማገዝ ወይም መንገድ ከመምራት የጠቀመኝና የሰራውን መንገድ በሰፊው ለማድረግ እና በተለያዩ በልጅ ማሳደግ ሊሆን ይችላል፣ ስራ ቦታ ላይ ያለውን ኤቲክስ ፕሮፌሽናሊዝም ሊሆን ይችላል፣ ካስተመር ሰርቪስ ላይ ያሉ ሰዎች ሊሆን ይችላሉ፣ እንዴት አርጎ ከሰው ጋር መኖር እንደሚቻል እነዚህ ነገሮች ይሄ በተዳር በኑሮ በተለያየ ነገር ወጣቶች ይመጣሉ እኔ ጋር በቤት ግዢ በፋይናንሻል ሰርቪስምና ስለጋብቻ ስለ ሪሌሽንሺፕ ካወሩ ተመክሮዬን ነገርና አንዳንድ ነገር እንዲጣበቁ ምክንያቱም ብዙ ስህተቶች ተሰርተዋል ብዙም ደግሞ ጥሩ ነገሮች አሉ ባለ ነው ሰው። ስለዚህ የህይወታችንን ተመክሮ ባህላችን ሁልጊዜ በመደበቅ ነው ጥሩም ሆነ መጥፎ ነገር እኔ ደግሞ ከዚህ ዓለም ከመለፈ በፊት በህይወቴ የምመኘው ነገር ጥሮቹንም መጥፎቹንም በህይወቴ ያለፍኩባቸውን ነገሮች ለሰዎች በግልጽ ነግሬ ሰዎች ከኔ እንዲማሩ ነው እንጂ ራሳቸው ወድቀው እንዲማሩ አይደለም ብልህ እንዲሆኑ በተሰራው ስህተት ላይ እንዲማሩ ነው ፈልገው።
ታዲያ መጎጎቦታ ይወሰደች
በጣም ይገርማል። የህይወት ተሞክሮ ብቲ በገንዘብም በተዳርም ብለሻት ብዙ ነገር ምክር ትሰጫለሽ። ባለፈው ጊዜ ታንክስ ጊቪንግን ምክንያት በማድረግ የቁርስ ስብሰባ ባደረግሽበት ጊዜ እዚያ ላይ እኔና ልጆቼ ነው የምትይው። ሁለት ልጆች አሉሽ፣ ወንድ ልጆች 14 አመትና
18
ስለቤተሰብ ብቲ ትንሽ ገለጥ አድርገሽልኛል። ልንድ ይሰጣል። እኛ መደበቅ ነው እንጂ እውነቱን አንናገርምና ያንቺ የትዳር ህይወት ሰዎች ያስተምራል ብለሽ እንደምታምኚ ነግረሽኛል።
አዎ።
ሴት ለትዳርሽ አብሪት
ስለ ትዳር ህይወት እንግዲህ እኔ ስገባ እዚህ ህይወት ውስጥ መጣናት ያሉበት እኔ መጣሁበት ቤተሰብ በጣም ትራዲሽናል የሆነ እና ያው ባህላዊ የሆነ ነው። እናቴ በህክምና በአዋላጅነት ስራ ላይ ተሰማራች ሰው ስለሆነች ጥቃቅን ነገሮችን በደረሰችበት ደረጃ ላይ ትገልጻለች። ግን ብዙዎቹ ነገሮች ከቤተሰብ ስለምትመጣ በራስህ ቅድም እንዳልኩ ትራያል ኤን ኤረር በሙከራ ነው ለመማር የሚፈልገው እና አሁን ወጣ ብለህ እንዲስቲ ስታቲስቲክስ እንስራ ቢባል በኮሚኒቲ ውስጥ ብዙ ሰዎች በቤተሰብ እቅፍ ውስጥ ያሉ ሰዎች ህይወት ዛሬ ተበላሽቷል። ምክንያቱም ከቤት ትምህርት ስላልተገኘ ማለት ነው። በሙከራ ላይ የሄድን ሰዎች ነን እና ሁልጊዜ እኔ አሁን ሲመጡ ልጆችን የምመክረው ትዳር ልትይዙ ትፈልጋላችሁ፣ ጓደኛ ልትይዙ ትፈልጋላችሁ፣ የምትፈልጉትን እወቁ፣ የሚፈልጉትን ሌሎችም ሰዎች እወቁት። አንድ ላይ ቁጭ ስታረጉት ሪል ይሄ ነገር ሚዛን ይደፋሉ፣ አብሮ ሊጋጭ የሚችል ነው ወይ ሊሄድ የሚችል ነው ወይ። ምክንያቱም እዚህ ስንመጣ ከተለያየ ባክግራውንድ ነው የመጣነው እና እኔ የገበሬን ልጅ ምሳሌ ነበር ለአቶ አዲሱ የሰጠሁት። ለምሳሌ የገበሬን ልጅ ብንወስድ እናቷ አባትየው ከግብርና ሲመጣ ደክሞት ነው የሚመጣው። ጭቃ አለ፣ ቆሻሻው አለ፣ ምን አለ፣ ሁሉን ነገር እቃውን የምትቀበለው ነገር ካለ ከእጁ ላይ ተቀበላ መጀመሪያ አፈሩንም ይሁን ቆሻሻው እንዳይራገፍ ሙቆሃም ይሁን ያለውን ቀዝቃዛም ሊሆን ይችላል ውሃ ታቀርብለታለች። እስከዛ ድረስ ደግሞ ያስተካከል ራት ወይም ምሳ በመጣበት ሰዓት ያለውን ማቅረብ አለባት ታቀርባለች። ስራቸውን ተከፋፍለዋል። አንዳንዶቹ አንቱ ብለው ሁሉ ባሉቻቸው ይጠራሉ ባላችን። አርን ነው እኮ ያደረጉት በስጦታ አይደለም ያ ነገር የሚጣው። ስለዚህ የሚገኝ ነገር ነው ሰርተን ታገኘው ነው ክብረትም ሀብትም ምንምና ያንን እያየች ለት ለት ያደገች ልጅ አንድ ዛቤት ውስጥ ያለች ልጅ ነገ ደግሞ ሌላ ሰው መጥቶ ሽምግልና ቢልክና እሷን ለማግባት ይፈልግ ምን ይዛ ነው የምትሄደው? ይሄንኑ ነገር ነው ይዛም ተይደው
ቤተሰብ ውስጥ የተማረች
የተማረችውን ነገር ነው ይዛም ተይደው ምክንያቱም ያም ልጅ ደግሞ አባቱ ሲያረግ የነበረውን ለዚህ ቤተሰብ አይቶ ስለሚሄድ ይዞ ሄደውን ነገር ለዚች ለልጅ ያስረክባል ማለት ነው። ስለዚህ ዋናው ነገር ሜጀር ብለን የምንለው ዋናው ነገር በትዳር ውስጥ ሊያኖራቸው የሚችለው ነገር ተሰርቷል። በኢትዮጵያውያኖች ግን ስታይ በተለያየ ውጣውረድ በተለይ ለኔ በኔ እድሜ ጋር ባል ሊሆኑ የሚችሉት ሰዎች በነበረው የፖለቲካ ሲቹዌሽን ባንዋኖሩ በሲስተሙ ዛሬ ዝሰፈር አፈሳ አለ ሲባል ሌላ ቤት ናቸው እነሱ ወይም ሌላ ሀገር ናቸው እና ተቀምጠው እንኳን የማየት እድል እንዳላገኙ ማመን እና መቀበልና እነዛ ሴት በመሆናቸው ግዜው እነሱን የማይፈልጋቸው ስለሆነ በሴትነታችን ቤት ውስጥ ቁጭ ብለን እና አባቶቻችንን አይተን ያደግን ሰዎች አለን። የኛን አድሚት አድርጎ መማርና ወደ ህይወት አቀናጅቶ መጓዝ ነው እንጂ ወንድ ስለሆንኩኝ አባት ወይም አያት የሆነውን አይነት ክብረትም ስምም ታይቶ ሁሉ ነገር ቦታ መፈልጋለሁ ሲል አንድ ሰው እኔ የማየው ላይፍን ሬሲፒ አለው ሁሉ ነገር ባለም ላይ የሚገኝ አው ቅመም አለው ሁሉ ነገር የሚገኝ ነገር ነው ባለም ላይ ግን ቦታው ያችን የሚያስፈልጉት ነገሮች ከሌሉ ኢንግሪዲየንቱ ያንን ነገር ልትሆን አትችልም።
ስለዚህ ያረኩት እኔ እንኳን ምንድነው ከህይወቷ እንግዲህ አንድ አስተማሪ የሚያስተምረው መሆን አለበት የሚል ግምት አለ በሰው አምሮ። መንፈሳዊ ሰባኪው መንፈሳዊ ህይወት መኖር አለበት። ስለ ትዳር በመትመክርበት ጊዜ ምናልባት ያንቺን የትዳር ህይወት አይተው እሷ እንዴት ተመክናለች የሚል ነገር አጋጥሞሻል? ለዚህ ነው የራሽን ልምድስ ያካፍል በትዳር ያሳለፍሽ የሆነ ህይወት ምን ይመስላል አሁን ያለሽበት ሁኔታ ያለ ማምጣት ነው
ከደም ስለጫውሽ ልክ ነው ግን እኔን ይገርማል ለምንድን ነው እሷ የለችበትምና እንዴት ተመክረናለች ሳይሆን ማንም ሰው አይቶኝ ባለትዳር አይደለችም ብሎ የሚል ሰው የለም ስነግራቸው ይደነግጣሉ እንጂ ከዛ መመክራቸው ነገር በሙሉ አመጣጤን የሚያሳይ ነገር ነው ምክንያቱም በቤተሰብ ለምሳሌ እኔ ብቻ ነኝ በዚህ ሁኔታ ላይ የምገኘው እንጂ ሌሎቹ እህት ወንድሞች በቁጥር ደረጃ ከፍተኛ ቁጥር አለ ግን እነዛ ሁሉ ሰዎች በትዳር ህይወት ውስጥ ነው ያሉት። ስለዚህ የኔ ብቻ ለምን እንደዛ ሆነ ብለያስተል ኢንዲፔንደንት የሆነ ፐርሰናሊቲ አለ ሁልጊዜም የቤቴ አውራ ሆኜ ነው የኖርኩት በትዳሩም በብቻዬም ሆኜ አሁንም ሁልጊዜ ያ you know የመሪነቱን ቦታ ይዤ በፋይናንሻሊም በሞራልም በሁሉም እዛ ላይ ነኝ ያለሁት እና እኔ ሳገባም ስራ የሌለው ሰው ነበር ያገባሁት እና እንዴት ስራ የሌለው ሰው ማግባት ይቻላል ያ ነገ ጤነኛ ልጅ መውለድ አለ በሽተኛ ልጅ መውለድ አለ እንዴት ይሆናል ብለው ሲሉ ነው ባህሪ ካለው አንድ ሰው ሌላው ነገር እኮ በሰው ላይ የሚሞላና የሚቀነስ የሚጨመር ነገር ነው
መለኪያ
መሆን የለበትም ይለው ነው በእንደዚህ በማቴሪያሎችም ማምልሶ ስላልሆንኩኝ መለኪያ መሆን የለበትም በሚል ያንን ሰው ወደ ትምህርት ቤት ሄዶ እንዲስተካከል ማድረግና ቦታ ማስያዝ ስራ ያድርገው ይዤው ነበር። አሁንም በመማር ላይ ያለው ሰው ነኝ ህይወቴ በሙሉ ከትምህርት ጋር የተያያዘ ነው። በስራ የማካባቢ ሌሎችም ነገሮች ለልጆች የማራያ መሆን ስለምፈልግ እዛ ላይ ነው ያለው።
ይሄ አራያነት አዲሱ ብዙም የሚያወያየን እንዳልሽው ከህይወትም ከመደበኛ ትምህርትም ይቀሰምሻቸውን በስራ አጋጣሚ ለምታገኛቸው በዋናነት ከምትሰሪው ስራ ጋር ይያያዝ ቀደም ብለሽ እንዳልሽው ወጣ ብለሽ የገንዘብ ነክ ጉዳዮችን የሚመለከት ስራ ትሰሪያለሽ የቤት ግዢና ሽያጭ ሙያሽ ነው። ከዚያ ውጭም ግን ጊዜ ውስጥሽ ትምህርትን የህይወትን ጉዳይ ለማካፈል ስትሞክሪ ተመልክቻለሁ። በተደጋጋሚ በማህበረሰብ ውስጥ የሚወደሱ ሰዎችን ቦታ እንዲሰጣቸው ስትጠይቂ አንዳንዴ የግልሽንም ገንዘብ አውጥተሽ ስትሸልሚ ተመልክቻለሁ። በቅርቡ በታይቱ 18ኛ ዓመት ስነ ስርዓት ላይ ያደረግሽውን ሌሎችንም ምትረዳ እህት የተለየ አጋጣሚ እንዲፈጠርላት ስታረጊ ተመልክቻለሁ። የረፍት ጊዜዋን ከቤተሰቧ ጋር የምትሄድበት ስጦታ ነው የሰጠሽው። ቀድም ህይወትሽን አላማ ስትናገር ይጠቆም አድርገሻልና ይሄ ከምን መጣ እንዲህ ያለው ዝንባሌ? ሙያውና ስራው ጋር የተያዙትን ነገሮች በቅጡ መያዝና ለሌሎች ማካፈል መፈለግ የስራሽም አካል የህይወትሽም አካል መሆኑ አንድ ነገር ነው ግን አለፍ ብሎ እዛ ድረስ መሄዱ ከምን መጣ?
እንደው ጥያቄ ላይ እንደረብና አብረሽ ተመልሻለሽ። ባለፈው የታንክስጊቪንግ የቆስ ፕሮግራም ላይ ለአንድ 5-6 ሰዎች ለማሰጠሻል ሰባት ናቸው በተገኝሽበት ቦታ ሁሉ መሸለም ዱላ ያለውን ለማዳበር ነው። እኔ ንገርመኛል የማሪቱ ሲዲ መጣቃ ጊዜ ብዙ ሰዎች ከደኛ አሉ ላይ አነሳውና ለምን ሌሎችን ራስዋን ማሪቱ በመርከብ ሌላ ቦታ አውሮፓ እንደሄዱ እንዴት ይቻላል? ከየት መጣ ነው? ምንስ ግብ አለው? ይሄን ማድረግ ለምንድን ነው እንታረጂ?
ይሄንን የማደርገው በዚህ ኮሚኒቲ ውስጥ ብዙ ነገሮችን አያለው። እንግዲህ ላለፈው 31 አመት ከቤተሰብ ካመጣኋቸው ቤተሰቦች ጀምሮ እስከ ሁኔታውን ኮሚኒቲውን ሳየው መቀበል ነው የሚፈልገው። ስለቻለ አደረገ ስለቻለች አደረገች እና ምን ላርጋት እግዚአብሔር ነው እንጂ ምን ያደረሰኝ እከሌ አይደለም ይላል። ፈጣሪን እናምናለን። ፈጣሪ ደግሞ ሰው ነው የሚያዘጋጀው እንጂ ወርዶ ለማንም ሰው አይተነው አናውቅም አይደል? ሁልጊዜ ሰዎች ነው የሚያዘጋጀውና
ብዙ ምስጉን ያለ መሆን ሁኔታ እንዴት ነው ይሄን ልናርም የምንችለው? ማመስገን ግዴታ ነው። በዚህ በመንኖርበት ሀገር ሁሉም ነገር ሳይን ታንኪዩ አይለያቸውም ካፋቸው ላፍም አይደለም ደሞ በጣም ብዙ አልፎ ብዙ ነገር ሲያደርጉ አለሁኛውና እንዴት ነው ይሄን ነገር በየላሉና ሰዎችም ደሞ ምናልባት ለሌሎች ሰዎች ላለማድረግም ሞራልም ያጡት ላለማድረግም የሚገፋፋቸው ምናልባት እነዛ ምን አገኙም ሊሆን ይችላል ሜቢ በዚህም ነገር እንደው መነሳሳት ይገኝ እንደሆነ ለሞከረው ነው ምንም ነገር መሞከር አለበት ይሄንን ባህሪ ይሄንን ድሮ አያት ቀድማያቶቻችን ተብሎ ሲነገረን ነው ኖረው ደግነት ይሰጣሉ ምን ይላሉ በቃ ከቤትም የመጣ ነው
መደም ለሚያስታብሽን በተለይ አንድ ጥያቄ ነበር ይበልጥ የምታመዝኘው በቤት ሽያጩ በሪል ስቴቱ ነው ወይስ ደግሞ በፋይናንሻል ምክር
በመንገርና
የቲ በምድር ይበልጥ የምትታወቀው ባጭሩ
ቀደም ብሎ የጀመርኩት ሪል ስቴቱን ስለነበረ ረጅም አመታትም ስለሆነ በሪል ስቴቱ ብዙ ያቀኛል ነገር ግን አሁን ሁለቱም ጎን ለጎን ነው የሚሄዱት ሪል ስቴት ለመግዛት መጥቶ ግን ብድር ማግኘት የማይችል ሰው ሲኖር ይሄንን አዘን ኦፕሽን አቀርብላቸዋለሁ እንደምርጫ አማራጭ ሲቀርብላቸው እነዚህ ሰዎች ያንንም አንስተው ይሄዳሉና ሁለቱም ኢንቨስትመንት ስለሆኑ በሁለቱም ነው አሁን የታወቁት ግን ጎን ለጎን የሚሄዱ ስለሆኑ አንድ ላይ ነው እንደው ለለየው አልችልም አሁን ባለበት ደረጃ ቀድሞ ግን በሪል ስቴት ነው
በተለይ ከደምኝሽ ጋር ያለሽ ግንኙነትን በተመለከተ እንወያያለን
የምስሉን ቀደም እንዳልከው ወደ ድምጹን ወስደዋለን ለዛ የራዲዮ መስሄት ውይይት የራዲዮ መስሄት ወግ ነውና ይሄንንም የጀመርነውን ለማስተዋወቅ ያህል ብቻ አድርገን ነው ተመልካቾቻችንን እናመስግን
ተመልካቾቻችን የቲ ሰዓቱ በጣም እናመሰግናለን
መጣለው ፈጠራችሁኝ ግዜ ደስ ይለኛል ያለኝ ማካፈል ወጣላ
ብዙ ሰዎች አራአያ ምሳሌ የምትሆኝ ነው
ተመልካቾቻችን
እንደነቀነች
ይልስልናለሽ
የዛሬ 15 ቀን ፕሮግራም ግን ይገርማል ብዙ ሰው የሚጠብቀው ነገር ይኖራል ከየቲ ሌላ ይሄ ሙዚቀኛ ነው ራሴ በጣም
ተጠብቀው
በጣም ፕሮፌሰር መተው እነዚህ ከተሉኛል ስለሚሉ ሰዎች የሚሰጡን ትምህርት
ሰዎች ራሳቸው መኖራቸው
ያብየ መንግስቱ ታሪክ ትውስታ ደሞ ካብየ መንግስቱ ቀጥለን ማን እንደምናቀርብ ትገምታል ነገር ያለው
አንድ ሌላ ቱባ በረኛ አስተውሳል
በጣም ዳኛቸው ወርቁን
ገሩም ነው አዲሱ እንግዲህ የሚቀጥለው ሬዲዮ መጽሔት የዛሬውን እንዳይቀማን ፈጥነን ወደ አዲስ አበባ እንመለስ ምን ይመስላል?
ቶሎ በል አሁን ሰዓቱ
የንጉስ ያክልሉ መስኮት የሚከፈትበት ነው።
አሉላና አዲሱ እንዴት ሰነበታችሁ? ዛሬም መስኮቴ ሲከፈት አሻግሬ ማየው የጥንቱን የጧቱን ተወዳጁን የተፈሪ መኮንን ትምርት ቤት ነው። የዛሬ እንግዳይ ታደሰው እንዳፍራሽ።
ጧት እንግዲህ ገና ስንገድ እንደገባን ተማሩ ይሰለፋል በመጀመሪያ በባንድራ ፍልፍት ይሰለፋል ከዛም በቀጥታ ዋናው ዳይሬክተር ማሩ ነው ምክትል ዳይሬክተሩ ተባሮቹ ማካከለ ሆኖ ጸጥታ ያስተበቀ ከዛ በኋላ የኢትዮጵያን ህዝብ መዝሙር በመዘመር ባንዲራውን ይሰቀል ነበር እና በዛን ጊዜ ትዝ የሚለኝ ባንዲራው በመሰቀልበት ጊዜ አይናችን አብሮ ከባንዲራው ጋር ከፍ ይያለ እስከመጨረሻ እስከሚደርስ እንከተላት ነበር ባንዲራውን በዛም የባንዲራ ፍቅር በዛ ተማሪው ሁሉ ያድርነና አሁንም ራሱ በመንጭቅላችን በስሜታችን ውስጥ የመጣው የዛ የትብርት ቤት የባንዲራ ሰቃቀልና የባንዲራ ፍቅራችን መሆኑ ይገነዘባለሁ እንግዲህ
አስተማሪዎቹ ቅድም እንደገለጽከልኝ የውጭ ሀገር ሰዎች ናቸው በቋንቋ የመግባባቱ ተማሪው ያን ጊዜ ገና ጀማሪ ስለሆነ ትምህርት እንዴት ነበር እንደው
የሚገርም ነገር ነው ቋንቋ በዛ ትምህርት ቤት ውስጥ በጣም ቀላል ነበር እንደው ምን ለምሳሌ ብነግርህ በ17ኛ ክፍል ሆኜ የእንግሊዝኛ ቲያትር ሰርቼ ፍርደገምድል ለሚለውን ቲያትር በእንግሊዝኛ 7ኛ ክፍል ይያለው እንሰራ ነበር እኔ ፍርደገምድል ዳኛ ሆኜ አሳው በላይ የሚባል ጓደኛችን እንትን የነበረ እሱ ደግሞ ሌባው ሆኖ በቲያትሩ በእንግሊዝኛ እንሰራ ነበር በዛን ጊዜ በ7ኛ ክፍል ሆነን በእንግሊዝኛ እንማር ነበር አስተማሪያችንም ፒስኮር ነበረች
ታደሰ አንተ ትምህርትህን እዛው ጨረስክ
አው እንግዲህ ከፍተኛ ትምህርቴን በዛው ላይ ጨረስኩት ከ1954 ዓመት ጀምሬ እስከ 1964 ዓመት ነው 9 ዓመት ሙሉ ተምሬ እዛው ላይ ጨረስኩት እዛው ላይ ጀመርኩት ሁለተኛ ደረጃ ማን ነው አንደኛ ደረጃ ትምህርቴን በዛው ላይ ጀመርኩት የጨረስኩት ሁለተኛ ደረጃ እዛው ነው
በምን በቴክኒክ ሙያ በምን ተመረክ
አው እንግዲህ ተፈሪ መኮንን ትምህርት ቤት በስገልጽ ትንሽ ያለፍኩት ነገር ቢኖር የወንድ ትምህርት ቤት ነበር በመጀመሪያ ከዛም በኋላ ወደ 1904 ዓመት በኋላ የ industrial arts emil takafata industrial arts ngidi malas menden no yetegbar ed ye commerce na ye home economics weyim ye baltna tmirt mibalo sihon bezan gize setoch metu komila commerce na le industrial arts tmirt setoch kutakalakalu bezan gize wendim set memar jemer bezat furfet ust ግለ ፍርጀቱ ስፖርት አምስት ሜዳዎች እግር ኳስ ሜዳዎች አሉ። የባስኬትቦል ሜዳ አለ። የቮሊቦል ሜዳ አለ። እና በእነዚህ ውስጥ ሁሉም ማንኛውም ተማሪ ይሳተፍ ነበር። ከዛም በተጨማሪ ደግሞ የእግር ኳሱ ብዙ የታወቁ ተጫዋቾች እነ ጥበበ መንክሬ ዘንበሩ ነበር፣ ተናፋው ከበደን የመሰሉ ሰዎች ከዛ ትሬት የወጡ ናቸው። በአርቱም ደግሞ እንደ ሃይማኖት አለሙ ነጋዮ ንጋቱና ድበደበ በሸቱም እዛ እንደነበሩ ግጥ እነሱ ጋር ደርስኩባቸውም እርግጥ ነገር ግን እዛ እንደነበሩ እናቀናናቃለን። እንደውም በኋላ እኛ በነበርን በጊዜ የመጡ አንዳንድ ጽሁፎችን ያሳዩንም ነበር በረፍት ጊዜያችን እዛው ትፈት የመጡ።
ሌላስ በሙዚቃስ? በሙዚቃ
አዎ፣ በሙዚቃም እና በመጽሔትም እንደዚሁ የሬዲዮ ክበብ ነበረ በደንበኛ የተደራጀ እና ሁላችንም ተሳትፎም እናደርግበት ሙዚቃ ይሰማል። በረፍት ሰዓት ላይ ስንወጣ ምንም የሚሰለች ነገር የለም፣ ቲያትር ይነገራል፣ ጨዋታውም ይካሄዳል። ሙዚቃ በደንበኛ ከፍተኛ ሙዚቃ በእንግሊዝኛም በአማርኛም ሙዚቃዎች ይተላለፉ ነበር። ተማሪው በአጠቃላይ ብቻ በዛ ትርኢት ባለበት ጊዜ ደስተኛ ሆኖ ይውል የነበረበት ትርኢት ነው።
ከሙዚቃ ባለሙያዎች የምታስተውሰው ይኖራል?
ከሙዚቃ ባለሙያዎች እንግዲህ እኛ ሙዚቃ ላይ እኛ አሁን ለምሳሌ ፕሮፌሰር አሸናፊ ተሰማ አሸናፊ ተከበደ ይቅርታ፣ እሱ እኔንም ሙዚቃ አስተምሯል። ሙዚቃ ትምህርት ራሱ እንደ አንድ ትምህርት ይሰጥ ነበር፣ ግብረ ገብነት ይሰጥ ነበር። ግብረ ገብነት ራሱ ተማሪውን በጥሩ መንፈስ ያሳድገውና ጥሩ ደሞ ያው ደሞ ሌላ ነገር ሳይሆን በደንብኛ ማን ነው ታላቅ ማክበርን ስርዓትን አንዳንድ ነገሮችን ያስተምሩ ነበር። ሃይማኖት ብቻ ሳይሆን ሌሎች ነገሮችን ያስተምሩ ነበርና በዛ ምክንያት ተማሪው እርስ በርሱ ይፋቀራል፣ ይከባበራል እና ጥሩ ነገር ይዞ ወጥቷል። ከዛ ትፍት ይሄ ገምታለሁ እኔም ጭምር።
ታደሰ ወንዳ ፍራሽ እስከዛሬ የሚቆጨው የተፈሪ መኮንን የቀድሞ ተማሪዎች ማህበር ተጠናክሮ አለመቋቋሙ ነው።
ተፈሩ ከሰባሮች ብዙዎቹ ከሀገር ውስጥ የሉም፣ ጥቂት ናቸው እዚህ ያለናል ነው ግን ይሰማሉ። እና በርግጥ የተፈሩ ተፈሪ መኮንን ትርስ የተማሪዎች ብዙም በመሰባሰብ ላይ ጥንካሬ ያለው ስራ እየሰሩ አይመስለኝም። አንድ ጊዜ ተሰባስበን ነበር፣ እንደውም ምክትል ዳይሬክተራችን ሚስተር ጋኙ በህይወት ባለበት ጊዜ በሸራተን ሆቴል ተሰብስበን እሱም ሲመጣ እንደውም ትዝ የሚለኝ ግብዣ አዘጋጅተን ገዘባ ዋጥተን ከፍለን ትልቅ ጉዳት አካሄድ ነበር። በዛን ጊዜ እሱ በሚገባበት ጊዜ እኛም we are the voice ሚል መዝሙር አለን፣ we are the voice of ተፈሪ መኮንን ሚል መዝሙር አለን። በሱ ተቀበልነው፣ እሱም መጥቶ እንደገና ማይክሮፎን ተቀብሎ you are the voice of ተፈሪ መኮንን ብሎ ትልቅ ትዝታ ሰጥቶን አሁን ግብ ወይት የለም እንደሰጥቶን አልፏል። አዘመረን አዘምሮናል። ነገር ግን አትማያ ማህበር እንደገና በተወሰኑ ሰዎች እጅግ ወገብቶ ነበር። ሰዎችም ብዙም ተናረጉ። ውጭ ያሉ ተማሪዎችም እየላኩ ብዙ ነገሮች ቆሳቁስን ይልኩ ነበር አሉ። ነገር ግን እኛን ለማሰባሰብ የተደረገው ሙከራ እጅግ ደካማ በመሆኑ ለምሳሌ አሁን የኮከበ ጽፋ ተማሪዎች ጓደኞቻችን ማለት በዛን ጊዜ ነበሩ ማቃቸው አሉ። አሁን ድረስ ትምህርት ቤቱ የድሮ ተማሪዎች ተሰባስበው ጥሩ ቁም ነገር እየሰሩ መሆን አውቃለሁኝ። እና የኛን ግን ትንሽ ያሳዝነኛል ብዙ የገፋ አልሆነም።
ልክ ነህ ተፈሪ መኮንን። ማን ነው ኮከበ ጽባ? እኔም ሰበሰባለሁ። የተፈሪ መኮንን ትምህርት ቤት የተቀድሞ ተማሪዎች ማህበር ሊቀመንበር ናቸው ተብዬ ስም አልጠራም። ከውጭ መጥተው ከካናዳ ኢንተርቪው ቃለ መጠይቅ ላደርግላቸው ሁሉ በሰው አማካይነት ለመገናኘት ፈልጌ በሰውየው ፈቃደኝነት ማነስ ምክንያት እኔም ጠይቃቸው ስለ ትምህርት ቤቱ ነው። ያ ፕሮግራም ሳይሰራ ቀርቷልና አሁን አንተ ያልከው በትክክል ነው። ጠንከር ብለው ተሰባስበው የቀድሞውን ትዝታ ለመቀስቀስ የሚደረግ ጥረት በጣም ደካማ ነው። በአንዳንዱ ትምህርት ቤቶች ኮከበ ጽባ ብዙ ስራ ተሰርቷል።
በጣም በዚህ በሚሰገረው ከትልቁ ኮከበ ጽባ ነው። የተወረው ኮንጡ ተማሪዎች ነበሩት ብዙ የሚያስቡት። አሜሪካን ሀገር ይሰባሰባሉ። አሁን ለምሳሌ አሜሪካን ሀገር በእግር ኳስ ጨዋታ ጊዜ በሜሪላንድ በተደረገበት ጊዜ አለፈው አንድ ሶስት አመት በፊት እየጀነበረ እዛ ድንኳን ይተክላሉ የቀድሞ የተፈረምኩት ሰው ተማሩት ይላል ግን ብዙ ሰዎች አይተዋወቁም እና ተሳስተባስበው ለማነጋገርም ብዙ ጥረቱ አነስተኛ ነው ደካማ በመሆኑ እኔም ሰው አጥቼ ነው ያለፍኩት አንድ እንኳን በተረፈ ግን የተፈረምኩት ትምህርት ቤት ጥሩ ታሪክና ዝና ያለው ትምህርት ቤት ነበር አሁንም ቢሆን ምናልባት የሚያዳምጥ ሰው ካለ ሊያሰባስብ የሚችል ሰው ካለ በእውነት በደንብ ቢደራጅና ቢሰባሰብ ሌሎቹን ተማሪዎች አሁን ያሉት ተማሪዎች ምሳሌ ለመሆን እንችል ነበር ብዬ ገምታለሁ።
አመሰግናለሁ አቶ ታደሰ ወንዳፍራሽ የዛሬ 15 ቀን የቀዳማዊ ኃይለ ሥላሴ ኮከበ ጽባክ አጠቃላይ ሁለተኛ ደረጃ ትምህርት ቤት ዳይሬክተር የነበሩትን አቶ አማረ ጉልላትን ይዤቀርባለሁ። አመሰግናለሁ።
መገረም ከቃደል በላይ ሰው እንዳንቺ መቼም አላየ አንቺን ከምንም በላይ በተለየ አይሻል ለዘላለም በልብ ቦታ ስትችሻል መገረም ከቃደል በላይ ወንዳንቺ መቼማይ አንቺ ለከመለም በለ ለፒዮዲሽናል ለዘላለም በውስቲ ወጣ ትሽራል
ማዲንጎ
ግሩም ጫው ድምጹን ድጋሚ ያሰማል
እንደው እንደዚህ እንደው
ያላ ለምን በለላ
እንዲያላ ለምን በለላ
አላገኘነው
ቀርቦ ነግረነው አላገኘነው ቀርባ አለለውም
እንዳይቀርበት ምናረግ ነው ይመስላል
እሱ ደሞ ጥሩ አካይር ነው አ አድማጮቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚህ ልንቋጭ ነው።
አሁን ይቀርን
አዎ የመሰናበቻ ዜማ ነው።
ድምጻዊው ብዛይ ይደረስልኝ መልእክት የዜማው የሰጡት መጠሪያ ነው። ለማጠቃለያ ዜናውን እንመለሳለን። ያው
አይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሻል አይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ስንቱን ጋራ ዞሬ እንዳትይሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከኔ አንጀት ይመስል ይገርባል የተሰራው ክሩ ከኔ አንጀት ይመስል ይገርባል የተሰራው ክሩ ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽ ሞይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ባለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም ሰማይ ቢመስል ብትጠፋብኝ ጨረቃ ሳናዬ ሻላት
አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት የሰው ህይወት በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌደራል ፖሊስ በቁጥጥር ስር ውለዋል። የኦሮሞ ዲሞክራሲያዊ ፓርቲ የገጠር ፖለቲካ አደረጃጀት ዘርፍ ኃላፊ አቶ አዲሱ አረጋ በማህበራዊ ሚዲያ ገጻቸው እንዳሰፈሩት ፖሊስን ጨምሮ በአካባቢው የበርካታ ነዋሪዎችን ህይወት በአሰቃቂ ሁኔታ በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የፌዴራል መንግስት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ደግሞ ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ትላንት ማስታወቁ ይታወሳል። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበው ጥያቄ መሰረት መሆኑን ብሔራዊ የጸጥታ ምክር ቤት አስታውቋል። ይበንዲ እንዳለ በኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚስተዋሉ ግጭቶችን በማህበረሰቡ ባህል ለመፍታት እንዲያስችል ካባገዳዎች፣ ኡጋዞችና የእምነት አባቶች የተውጣጣ ቡድን ችግሮች ወዳሉበት አካባቢ ሊንቀሳቀስ ነው። በጉዳዩ ላይ ዛሬ አዲስ አበባ ኢሊሊ ሆቴል መግለጫ የተሰጠ ሲሆን አባገዳዎች፣ ኡጋዞችና የእምነት አባቶቹ ከሚቀጥለው ሳምንት ጀምሮ ወደ አካባቢው እንደሚንቀሳቀሱ ታውቋል። ጀናባክ
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከሚሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅነት